ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና በመስናዶ ጀምሯል።
ዛሬ በጣም ደስ ብሎኛል የሰራው ከሄደ ዛሬ ነው እግዚአብሔር ይመስገን። ዛሬ መጀመሪያችን ዛሬ መጨረሻ ዝግጅት ከዛ ዛሬ ሶስተኛው ፋይናሉ ዛሬ ያገኘው ፋይናሉ ደግሞ ዛሬ ትክክል ሜዳሊያ ይገኛል። በጣም ደስ ብሎኛል ኮንስታንቲን ዘይ
ከስፖርት ዘገባ ላይ የተወሰደ ድምጽና ምስል ላይ ተየሰማችሁት እንዲሁም የተመለከታችሁት ሌሎች ወጣት ተኮር ዘገባዎችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የአድዋ ድል በወቅቱ በጥቁሮች ህዝብ ላይ የነበረውን እሳቤና ታሪክ የቀየረ የኢትዮጵያ ብቻ ሳይሆን የአፍሪካ ምልክት ነው የሚሉት በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪ ዶክተር ደቻሳ አበበ ናቸው። በቀጣይም ድሉን በሚገባው ደረጃ ማክበር እንደሚገባ አመልክተዋል። አስማማው የነው እሳቸውና የታሪክ ተመራማሪ ፕሮፌሰር አየለ በክሪን አነጋግሮ ተከታዩን አሰናድቷል።
በውጫሌውል የትርጉም ግሰጣ የተለኮሰው የአድዋ ጦርነትና ኢትዮጵያን የተቀዳጁት ታላቅ ድል የአውሮፓውያንን የቅኝ ግዛት ሳቢ በወሳኝነት የለወጠ ስለመሆኑ ይታመናል። በወቅቱ ከዳር ዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን ወራሪውን የጣሊያን ጦር ካሸነፉ እነሆ 128 ዓመታት ተቆጠሩ። በየዓመቱ በአገር አቀፍ ደረጃ በድምቀት የሚዘከረው የአድዋ ድል መከበር የጀመረው ጦርነቱ ከተደረገበት 1888 ዓ.ም ከሰባት ዓመት በኋላ ነው። የታሪክ ተመራማሪው ፕሮፌሰር አየለ በከሪ የአድዋ ድል ኢትዮጵያን ለመጀመሪያ ጊዜ ብሔራዊ ሆነው በህብርና በፍቅር በመነሳት የሀገራቸውን ነጻነት መጠበቅ የቻሉበት ድል ነው ሲሉ ይገልጹታል።
አድዋ በጣም ትልቅ የታሪክ ውጤት ነው። የአድዋ ድል በኢትዮጵያና በጣሊያን መካከል በተደረገ ጦርነት ኢትዮጵያ ማሸነፏን ብቻ የሚገልጽ አይደለም። አድዋ የሚያሳየን ምንድን ነው? በዛን ወቅት የነበረው የዓለምን ሁኔታ በምናይበት ጊዜ የቅኝ አገዛዝነት በጣም በተንሰራፋበት ጊዜ የዩሮፒያን ኢምፔሪያል ኃይል በጣም በሰፈነበት ጊዜ ነው ይሄ ድርጊት የተደረገው። ስለሆነም በዛ ስር ያሉትን ሁሉ በቅኝ አገዛዝ ስር ያሉትን ሁሉ ይመለከታል ማለት ነው። ጦርነቱ ድል ከተደረገ በኋላ በአጭር ጊዜ ውስጥ ሰበር ዜና ሆኖ በመላው ዓለም ተሰራይቶ ነበረ እና በተለይ አውሮፓውያኖችን እጅግ በጣም ያስደነገጠ ታላቅ ድል ነው። ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ወቅት ተረድተውት በሙሉ ዘምተው እንግዲህ ድል እናገኝ ችለናል። እንግዲህ በዛን ጊዜ አንድነቱ እንዴት መጣ? ያ ህዝብ እንዴት ይህንን ሁኔታ በጣም አስጊ ነው ብሎ ህዝብ ነው ያልኩት። እንግዲህ ያ ህዝብ በቋንቋ ሊለይ ይችላል፣ በሃይማኖት ሊለይ ይችላል፣ ግን አንድ ህዝብ ነበረ። በዛን ጊዜ በተለይ አምባላጌ ጀምሮ ነው እንግዲህ አምባላጌ ላይ ነው መጀመሪያ ብሔራዊ የሚባል ጦር ጣሊያንን የገጠመው ለመጀመሪያ ጊዜ። ያ እንግዲህ ብሔራዊ ማለት የተለያዩ ህዝቦች ብዝሃንም ቢሆኑ በሀገር ጉዳይ አንድ መሆናቸውን ያሳዩበት አምባላጌ ነው። ከዛ መቀሌ፣ ከዛ ብሎ መጨረሻ ላይ አድዋም ላይ ታይቷል። ከዚህ በፊት ያልታየ ህብረት፣ ከዚህ በፊት ያልታየ ትብብር አሳይተዋል እና ያ እንግዲህ የእኛ ዘመናዊነት መገለጫ ነው ተብሎ ሊታይ ይችላል።
በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪ ዶክተር ደቻሳ አበበ ደግሞ
ያለንበት ነባራዊ ሁኔታ ምናልባትም በበጎ ለምናየውም ለምናማርረውም ምናልባት ብዙዎቻችን የአድዋ ውጤቶች ነን ብዬ ነው የማስበው። ብዙ የታሪክ ባለሙያዎችም እንደዛ እንደሚሉ አውቃለሁ። ቢያንስ እንደ ትልቅ መገለጫችን ሊታይ የሚችል ሁላችንንም በጋራ ሊሸከም የሚችል ትልቅ ምልክት ነው። በቀጥታም ይሁን በተዘዋዋሪ በተለይ በኢትዮጵያውያን ደረጃ ሁሉም አሻራውን ያሳረፈበት አካታች ብለን ልንወስደው የምንችል ድል ነው ተብሎ ነው የሚወሰደው። ለአፍሪካውያን ይህን እንደ ምሳሌ ወስደው ወይም እንደ ምልክት ተወስዶ ሌሎች በጭቆና ውስጥ ያሉት መንገድ እንዳለ እንዲታያቸው ምክንያት ሆኗል ተብሎ ነው የሚወሰደው ወይም ያሸናፊነት መገለጫም ተደርጎ ይወሰዳል።
ይሁንና ድሉ የአፍሪካውያንና የጥቁር ህዝቦች የድል ምልክት ሆኖ እንዲዘከር በሚያስችል መልኩ ክብሩንና ደረጃውን የሚመጥን ነገር ባለመሰራቱ የሚገባውን ያህል እውቅና አለማግኘቱን ዶክተር ደቻሳ ይናገራሉ።
እውነቱን ለመናገር ያንን የሚመጥን ስራ ተሰርቷል ለማለት አስቸጋሪ ነው። ምናልባት እንደው ትልቅ ነገር ቀርቶ ይቅርና በአድዋ ላይ ኦቶሪቲ ነኝ የሚል የታሪክ ባለሙያ እንኳን ያለባት ሀገር አይደለችም ኢትዮጵያ ማለት። እንደው ወጥ አድዋን ብቻ ከብዙ አንግል ያይ የሚችል እዛ ዙሪያ ያጠነጠነ እንደው ጠቀም ያለ ስራ የሰራ ሰው እንኳን ማግኘት ከባድ ነው የሚሆነው። ሁላችንም በየአጋጣሚው ከሌላ የሀገሪቱ ታሪክ ጋር እንዲሁ በወጣ ገባ ወይም በአገም ጠቀም አይነት ነገር ከመለካካት ውጪ እሱን ብቻ እንደ ትልቅ ኢሹ ተደርጎ እዛ ላይ ብቻ የሚሰሩ ባለሙያዎች እንኳን የሉም ሌላው ትልልቅ ጉዳይ ቀርቶ። እና ምናልባት እንግዲህ የኛው የኢትዮጵያውያን ባህሪ መገለጫም ሊሆን ይችላል። ብዙ ጊዜ የሰራነውን ነገር ራሳችን የመመስከር በሱ ራስን ከፍ አድርጎ የማውራት እንዲህ አይነት ነገሮች ከባህሉም ጋር ብዙ የተለመዱ ጉምና ምናልባት የዛ ትነጸብራቅ ይሆን የሚል ሀሳብ ሁሉ ሽው ይልብኛል እንጂ አድዋ ሊነገርለት የሚገባውን ያክል የተነገረለት እንደውም ከኛ በላይ እኮ ሌሎች አካላት ናቸው ኦቶሪቲ ተደርገው ብዙም የሚሉለት የሚጻፍለትም የሚነገርለትም። እንደው በሰው ልጆች ታሪክ ውስጥ እንደ ተርኒንግ ፖይንት ወይም እንደ ላንድማርክ ተደርጎ የሚወሰድ ድል እንደሆነ ሁሉ የሚነግሩን ሌሎች አካላት ናቸው እንጂ እኛ ባለቤቶቹ ያን ያህል ከፍ አድርገን የምናወራለት ድል አይነት አይደለም።
ኢትዮጵያውያን የአድዋን ድል ተከትሎ ባሉት ጊዜያት አንድነታቸውን ከማስቀጠል ይልቅ ወደ ውስጣዊ ሽኩቻ መመለሳቸውን የታሪክ ተመራማሪው ፕሮፌሰር አየለ በከር ያወሳሉ። የድሉን ትርፋቶች ጠብቆ ለመሄድ ያልተቻለበት አንዱ ምክንያትም ይህ እንደሆነ ያብራራሉ።
እንግዲህ በዛን ጊዜ የተገኙትን ውጤቶች ወደፊት ለመግፋት ባለመቻላችንና ወደ ተመልሰን በቅድመ አድዋ ጊዜ የነበሩ የእርስ በርስ ጦርነቶች፣ መባላት፣ ራሳችንን ማዳከም እነዛ ሁኔታዎች እንደገና እያንጸባረቁ ማለቱ ማለት ነው። መሪዎቻችንም ሙሉ በሙሉ ሪስክ ወስደው ኢትዮጵያን እንደመለወጥ ፈንታ በትናንሽ ነገር ዲል በማድረግ በተለይ የላንድ አሪስቶክራሲ መሬት ያላቸው ባላባቶች ጋራ ዲል በማድረግ እንደ ሌሎቹ ሀገሮች እንደነ ኮሪያ እንደነ ቪየትናም እነዚህ በሙሉ እንደው ራሳቸውን ትራንስፎርም እንዳደረጉ ሀገሮች ራሳችንን ሳናደርግ ቀርተን ያው እስካሁን ድረስ አለን ማለት ነው።
ከአድዋ ድል ማግስት የተነሱ የመብት ጥያቄዎችም ሆኑ የአፍሪካ የነጻነት ትግሎች አድዋን የተስፋቸው ምልክት አድርገው አርአያነቱን ለማጉላት መሞከራቸውን ዶክተር ደቻሳ ይገልጻሉ። በአንጻሩ የድሉን በረከቶች በማጉላት ኢትዮጵያ የመሪነት ሚና እንዲኖራት ለማስቻል በወቅቱ የተሰራው ስራ ግን በቂ እንዳልነበረ ዶክተር ደቻሳ ይተቻሉ።
አፍሪካዊነት ላይ ወይም ፓን አፍሪካኒዝም ላይም ምናልባት አሁንም ሌሎች ፈልገውት የመጡ እንጂ እኛ ወስደን እዛ ደረጃ ያደረስነው አይነት መረጃ አናገኝም። በዛ ምክንያት ፓን አፍሪካኒዝም ሀሳቡ ሲጀምር ከሌላም አካባቢ ስለጀመር ምሳሌ የሚሆናቸው ታሪካዊ ክስተት ሲፈልጉ አገኙ፣ እነሱ አጎሉት እና በኋላ ላይ ያው የነበሩትም ነገስታት በተለይ አጼ ኃይለሥላሴ አንዳንድ ነገር እንትን ማድረግ ችሏል እንጂ መነሻውም መድረሻውም ሊሆን ይችል የነበረ አንድ አሸናፊ ሀገር ትልቅ ነገር በእጁ የያዘ እሱ ነበረ ያንን ነገር ማጉላት የነበረበት። በኋላ ላይ ሌሎች አቀንቅነውታል የሚባለውንም የአፍሪካዊነት ስሜት በተለይ ወደ የተባበሩት የአፍሪካ መንግስታት የሚባል ሀሳብ ሁሉ እንደነበረ ይታወቃል። ወደዛ ሁሉ ለመሄድ የነበረውን እንቅስቃሴ ኢትዮጵያ በግንባር ቀደም የመራችው አድዋን ይዛ ማለቴ ነው ሀገር አልነበረችም።
ከዓመታት በኋላ በቅርቡ መሀል አዲስ አበባ የተመረቀውን የአድዋ ድል መታሰቢያ ሙዚየምን ጨምሮ እየታዩ ያሉ ውጥኖች የአድዋ ድልን በማስተዋወቅ በኩል አስተዋጽኦ እንዳላቸው ፕሮፌሰር አየለ በከር ይጠቁማሉ። በይቀጥላልም ድሉን በሚገባው ክብር ለመዘከርና የአፍሪካውያን ምልክት እንደሆነ በሚዘልቅበት ደረጃ አልቆ መስራት እንደሚገባ ይመክራሉ።
እስካሁን ይሄ ታሪክን መሸሽ፣ ታሪክን ማዋረድ፣ ማንኳሰስ
ምክንያቱም ግዙፍ ነው፣ ትልቅ ነው። ብዙ ውስጡ እኔ አይቼዋለሁ፣ ጎብኝቼዋለሁ። መሻሻል የሚገባቸው ነገሮች አሉ። ግን በቃ ያ አድዋ ምን እንደ የሚመጥን ትልቅ ተቋም ነው ማለት ነው፣ ቋሚ ነው ማለት ነው። እና ያ እድል ይሰጠዋል ለህዝቡ ሊማር፣ ሊጠይቅ፣ ሊመራመር የሚያስችለው ሁኔታ ተፈጥሯል ማለት ነው። ያንን ደግሞ በአዲስ አበባ መወሰን የለበትም። አንድ በሞባይል መልክ ያለበት መዞርና ህዝቡን ግንዛቤ እንዲኖረው ማድረግ አለብን። ሁለተኛ አድዋ በብዙ አይነት መልክ ሊገለጽ ስለሚችል ያንን የሚገልጹ ሌሎችም ቦታዎች፣ ሙዚየሞች መሰራት አለባቸው ብዬ አምናለሁ።
በአዲስ አበባ ዩኒቨርሲቲ የታሪክ መምህሩ ዶክተር ደቻስ አበበም ተመሳሳይ መልእክት አላቸው።
አሁን የተወሰነ እድሜ ደረጃ ላይ የደረሰው ትውልድ የመጣበትን መንገድ አለ፣ በጣም ብዙ ውጣ ውረዶች አሉ። ይህንን የሚረከበው ከዛ ከታች እየበቀለ ያለው ትውልድ ግን በተለይ ይሄ የአብሮነት ስሜቱን በደንብ ከተጎናጸፈ ከራሱ በላይ አሁን ከተቀመጠበት ሳጥን ውጪ ማሰብም እንዲችል ይሄ ጉዳይ አይደለም እርስ በራሳችን ልንሻማበት የሚገባ ወይንም አንደኛችንን የሚገፋ አንደኛችንን የሚያቅፍ ሳይሆን ለጥቁር ሕዝቦች በሙሉ ምልክት ነው ተደርጎ የሚወሰድ ድል ስለመሆኑ ግንባር ቀደምነት የትምህርትና የትምህርት ስርዓቱ ነው ማስኬድ ያለበት በመደበኛነት። ከዛ ውጪ የመደበኛው ያው የትምህርት ቻናሎች አሉ፣ ሌሎቹም ቢሆኑ እንበል የሚዲያውም የመንግስት አካባቢ ያለው ሪቶሪክ ራሱ የፖለቲካ መሪዎች እንደዚህ አሁን እንደው ላለፉት 30 ምናምን ዓመታት ይሄ ነገር ከመንግስት ባለስልጣናት አንደበት ላይ በብዛት አልነበረም። አሁን የአድዋ 00 የተመረቀው እንግዲህ ሙዚየም በጣም ትልቅ ጉዳይ ነው። ይህንን ነገር በደንብ ሊያሳይ የሚችል ኦልሞስት አድዋን መልሶ የማቆም አይነት እንትን ስለሆነ ያንን የሚያይ ከታች አሁንም የሚመጣው ትውልድ አድዋን በዛ አይን ይመለከተዋል እና ወደፊት የኢትዮጵያውያንን አንድ ላይ የሚያስረን ምንኮራበት ብቻ ሳይሆን ሌሎችም እኛን እንደ መንገድ ጠራጊ ሊያዩን የሚያስችል ድል መሆኑን የሚያስመሰክር ሙዚየም መስሎ ነው የሚሰማኝና ያለኝ አስተያየት ይሄ ነው።
ኢትዮጵያውያን የካቲት 23 ቀን 1888 ዓ.ም በአድዋ ተራሮችና ገመገሞች ላይ ኢትዮጵያን ቅኝ ለማድረግ ከመጣው የጣሊያኑ ጦር ጋር ለነጻነታቸው ተፋለሙ። የድሉ ምስራች የተሰማው ጦርነቱ ገና በተጀመረበት ማለዳ ነበር። ጦርነቱ እኩለ ቀን ገደማ ሲያበቃም በንጉሠ ነገሥቱ ዳግማዊ አጼ ምኒልክ የተመራው የጦቢያ ጦር የተሟላው ድል ባለቤት ሆነም። ይህ ክስተትም የዓለምን ታሪክ የቀየረ ሆነም። በዘር ልዩነት ላይ የተመሠረተው የቅኝ ግዛት ሕሳቤና ትርክት በዓለም ዙሪያ እያፈለሰ ለግፋን ሁሉ የነጻነት ጮራና የተስፋ አርያ ሆኖ አስተጋባም። ይህ ድል ከተፈጸመ 128 ዓመታት ተቆጠሩም። ኢትዮጵያውያንም የቀደሙ አባቶቻቸውን መሥዋዕት እየዘከሩ የድል በዓላቸውን እያሰቡ ይገኛሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው የሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸዋል። መብቶቻቸውን ለማስከበር የህግ ክፍተት አለ ብለዋል። ገብረ ሚካኤል ገብረ መድህን ዘገባለሁ።
ኢትዮጵያ የቤት ሰራተኞችንና የፍልሰተኛ ሰራተኞችን መብቶች ለማስከበር እንደዚሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ለመከላከል የወጡ 4 ዓለም አቀፍ ስምምነቶችን እንድታጸድቅ የሀገሪቱ የሰራተኞች ማህበራት ኮንፌዴሬሽን ጥሪ አቀረበ። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር ግን የህግ ክፍተት መኖሩን ተናግረዋል።
የቤት ሰራተኞች ያው በሀገራችን የሚመራ ህግ የለም። በአሰሪና ሰራተኛ አዋጅም አይታቀፉም። ከቀጣሪያቸው ጋር ውል አይኖራቸውም። ስርዓት አልተበጀለትም። በመሆኑም ሰራተኞቹም የተቀጠሩበትን ስራ የማሟላት ከእነሱ የምጠበቀውን ግዴታም ለማወቅ እድሉም የለም። ይህን የሚመራ ህግ የለም። እነሱም ስበደሉ የሚጠይቁበት ህግ የለም።
ችግሩን ለመከላከል እንዲቻል የኢትዮጵያ መንግስት በዓለም ሥራ ድርጅት የወጣውን ስምምነት ቁጥር 189ን እንዲፈርምም አቶ ካሳሁን ጠይቀዋል።
ኮንቬንሽን 189 የሚባል የቤት ሰራተኞችን የሚመለከት ነው። አንዳንድ ጊዜ የቤት ሰራተኞቹ አንዳንዶቹ ምግብ ሰርቆ ይሄዳሉ ወይም ደግሞ ህጻናት ይገላሉ ተብሎ በየሚዲያ ሁሉ ጊዜ ይወራል። ነገር ግን ይህም ማድረግ ወንጀል ነው። ይህን ወንጀል ሁሉ መከላከል ማለት ነው፣ ስርዓት ማበጀት ማለት ለዚህ ሴክተር።
ለአሜሪካ ድምፅ አስተያየት ከሰጡት የቤት ሰራተኞች አንዷ ምናሉ ማሞ ከ12 ዓመቷ ጀምሮ በሰራተኝነት ማገልገሏንና አሁንም በተመላላሽነት በዚሁ ስራ ላይ እንዳለች ትናገራለች። ምናሉ በቤት ሰራተኝነት ባገለገለችባቸው ዓመታት በራሷ ላይ የደረሱትን የመብቶች ጥሰቶች ትገልጻቸዋለች።
ብዙ ጊዜ ቤት ሰራተኞች የሚደርስባቸው ብዙ አይነት ጥቃቶች አለ። ለማንቋሸሽ፣ ደሞዝ ክልከላ፣ በቂ ረፍት አለማግኘት፣ በቂ ምግብ አለማግኘት፣ መደፈር አለ፣ ድብደባ አለ፣ እንቅልፍ ማጣት አለ። በዛ ሰዓት ላይ የምትወድቅበት ቦታ ላይ ወይም እንቅልፍ በተኛበት ሰዓት ላይ ብዙ ኃይለ ቃል፣ እንደውም አንዳንድ ጊዜ ከኃይለ ቃላት ልብ ውስጥ የሚገባ ቃል ሰው ከሚጥልብህ ልብን ከሚሰብርህ ይሄ ዱላ ይሻላል። እኔ ይህንን ነው የምለው ሁሌም ማለት ነው። ማለት የሚጣለው ቃል በጣም ከባድ ነው እና ህሊና በጣም ይጎዳሃል። እንደገና ደግሞ ሰርተህ ራሱ አጥጋቢ ሳትሆን በስራህ እንኳን ውጤታማ አይሆኑም፣ ደስተኛ አይሆኑም። እና በላይህ ላይ ሰራተኛ የማምጣት አለ። ወዲያውኑ ሰራተኛ አምጥተው አንተ ማታ ወዴት ትሄዳለህ? መውጫ ሰዓቱ አጉልሳል፣ በሆነ ሰዓት ያባረራሉ።
በግል ምክንያት ስሟ አየር ላይ እንዳይውል የጠየቀችው ሌላኛዋ አስተያየት ሰጪም ከአስር ዓመቷ ጀምሮ በቤት ሰራተኝነት እያገለገለች ማደጓንና በእኒህም ዓመታት ልዩ ልዩ የመብቶች ጥሰቶች እንደደረሱባት ታስታውሳለች። ለዚህም አንዱ ምክንያት በህብረተሰቡ ዘንድ ያለው የተዛባ አመለካከት ነው ትላለች።
ቤት ውስጥ ያለ ሰው አብሮ ያደገ ሰው ሲያጠፋ ቦስ ይጥፋ ምናምን ነገር ይላል። ሰራተኛ ግን በስህተት ብርጭቆ እንኳን ብትሰርፍ ምን ያደናብርሻል? ነገር በቃ እሷን የማሸማቀቅ ነገር አለ። በተለይ ደግሞ ከአመጋገብ አንስቶ ሰው ከመገናኘት ጀምሮ ነፃነት የመነሳት ለምሳሌ አንድ ሴት ሰራተኛ ወጣ ጎዳና ላይ ጓደኞቿ ጋር ስታወራ ቢታይ እንዲህ ምንድነው ይቺ የቤት ሰራተኛ ጎዳና ወጣ እኮ ጭራሽ ወገቧን እዛ ስታወራ እየዋል ወሬ እንኳን የምትከለከልበት ሱቅ እዛ ከገዛች አንዷ ጥሩ ሰው ኖራ ሱቅ ብትልክ ያችኛዋ ሴትዮ ለምንድነው እሷን ሰራተኛ ሽንግን ውጭ ብለሻታል ማለት ነው። ህብረተሰቡ ላይ ለቤት ሰራተኛ ያለው አመለካከት ቤት ሰራተኛ የበታችን ነው አይመስላቸውም።
በዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጠችው የአንድነት ኢትዮጵያ የቤት ሰራተኞች ህብረት ፕሬዚደንት ሂሩት አበራ የቤት ሰራተኞች የሚሰጡት አገልግሎት ከፍተኛ ሆኖ እያለ ስራው ግን በህግ እውቅና እንዳልተሰጠው ገልጻለች።
የአሰሪነ ሰራተኛ ግንኙነታቸው በጣም ችግር ውስጥ የገባበት ሁኔታዎች አሉ። ሰብአዊ መብታቸው ይጣሳል። የቤት ሰራተኞች አሰሪዎችን በተመሳሳይ መልኩ ምቹ የስራ ሁኔታዎች ባልተፈጠሩባቸው ግንኙነቶች ወይም ደግሞ ብቁ ባልሆኑ የቤት ሰራተኞች ግንኙነት በጣም አስቸጋሪ የሚሆኑ የስራ መደብ ሆኖ እንዲቀጥል ሆኗል። ከዛም ባሻገር እንግዲህ ሙያው ዘርፉ እንደ ሀገር የሚያበረክተው አስተዋጽኦ የለም ብሎ ከማመን የተነሳ ይመስለኛል እና አገራችን ውስጥ ያሉ የቤት ሰራተኞቻችንን ሪኮግናይዝ የህግ ማዕቀፍ ካላወጣንላቸው አንደኛ የስራ መደቡ እውቅና አለመሰጠቱ ብሎም ደግሞ የሚያበረክቱት አስተዋጽኦ ግምት ውስጥ አለመግባቱን ነው የሚያሳየው።
ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎች ወደ ውጭ የምትልክ ሀገር ብትሆንም ዓለም አቀፍ የፍልሰተኛ ሰራተኞች ስምምነትንም ባለመፈረሟ በውጭ የሚኖሩ ሰራተኞችን መብቶች ማስከበር አልተቻለም ይላሉ አቶ ካሳሁን።
ስለሚሄዱበት ሀገር በቂ ኢንፎርሜሽን አይሰጣቸውም። ስለሚሄዱበት ሀገር የስራ ውላቸው ቀድሞ እዚህ ተሰጥቶ ታይቶ የምታለፍ አልነበረም። ወደዛ ሀገር ከሄዱ በኋላ ብዙ ችግሮች ይደርሱባቸዋል። ይህም በህጋዊ መንገድ ሄደው ፓስፖርት ይነጠቃሉ፣ ከፎቅ ወረውሯቸዋል፣ ይታሰራሉ።
በዚህ ሀሳብ የምትስማማው ከአረብ ሀገር ተመላሽ የሆነችው እህተ መለሰ ዓለም አቀፍ ጥበቃ የሚሰጥ ህግ ባለመኖሩ በአረብ ሀገራት በቤት ሰራተኝነት የሚያገለግሉ ሴቶች ለዘርፈ ብዙ ጥቃቶች እየተዳረጉ መሆናቸውን ለአሜሪካ ድምፅ ተናግራለች።
በእኔም ጥፋን በጓደኞች የሚደረጋሉ ከእኔ ከደረሱ ውስጥ ጥቂቱን እንጋረስ ደሞዝ መከልከል፣ በአሰሪ እናት ለመግደል ሙከራ የአእምሮ በሽተኛ ናት እና ለመግደል ሙከራ ስታደርግብኝ ነው ከቤት የጠፋው። ሶስተኛው ነገር ደግሞ በአበሻ ደላለዋ ማለት ነው በእሷ በኩል ከቤት እንድወጣ አደረገችኝ፣ ማለት እንድጠፋ አደረገችኝ። ከጠፋ በኋላ ደሞዜ ሙሉ እሷ ነበረች ምትወስደው እና ለሶሪያ ድሸጠኝ እንደሆነ ከዛ ሶሪያው አዝኖ እንደለቀቀኝ ማለት የመድፈር ሙከራ ሊያደርግብኝ ነበረ። በ500 ዶላር ነበር የሸጠችኝ እንደላለዋ ማለት ነው እና ይሄ ጥቃት ደርሶብኝ ነው የመጣሁት። ሌሎች ዜጎች ብትወስዳቸው ፊሊፒንን፣ ባንግላዴሽን፣ ከአፍሪካ ራሱ ጥቂት የሚባሉ ሀገሮች ከለላ አላቸው። እኛ ደግሞ እሱም ከለላ የለንም። ገባ አይደለም? ስለዚህ ተጎጂዎች ነው የሆነው።
ይህ ችግር መፍትሄ የሚያገኘው ኢትዮጵያ የፍልሰተኛ ሰራተኞችን አስተዳደር የሚመለከቱ የስምምነት ደንብ ቁጥር 97 እና 143ን ተቀብላ ስታጸድቅ እንደሆነ አቶ ካሳሁን ተናግረዋል።
እነዚህ የፍልሰተኞች መብት እኛ ካከበር እሱን ኮንቬንሽን ካጸደቅ ከሌላ ሀገር ጋር ስንደራደርን ፓወሩን ይሆነናል ወይም ደግሞ ማሳመን እንችላለን። ለምሳሌ ሄድን ከሌላ አሁን መንግስት አንዳንድ ጊዜ ከተቀባይ ሀገራት ጋር በሚደራደርበት ጊዜ እናንተ ኮንቬንሽኑን ፈርማችኋል ወይ የሚል ጥያቄ ይመጣል። ከመጣ ግን እኔ አክብሬያለሁ እናንተም ማክበር አለባችሁ ለመደራደርም ትንሽ ጉልበት ያገኛሉ ማለት ነው እና በብዙ መልኩ ኮንቬንሽኑ መጠቁ ይጠቅማል ማለት ነው።
አቶ ካሳሁን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኢትዮጵያ መንግስት እንዲጸድቅ የጠየቁት ሌላው ዓለም አቀፍ ስምምነት በስራ ቦታ ላይ የሚፈጸም ወሲባዊ ጥቃትንና ትንኮሳን ለማስወገድ የወጣውን ስምምነት ቁጥር 190 ነው። የዓለም አቀፍ ስምምነቱ መጽደቅ በሴቶች ላይ እየተፈጸሙ ያሉ ወሲባዊ ጥቃቶችንና ጾታዊ ትንኮሳዎችን ለመከላከል እንደሚያስችል አስገንዝበዋል። ባለፈው ሳምንት በአራቱም ዓለም አቀፍ ስምምነቶች ላይ ግንዛቤ ለመፍጠር በተዘጋጀ መድረክ ላይ የተሳተፉ የሥራና ክህሎት ሚኒስቴር ከፍተኛ የሥራ ኃላፊ ዶክተር ተካልኝ አያሌው መንግስት በስምምነቶቹ ላይ ጥናት ካደረገ በኋላ ያጸድቃቸዋል ብለዋል።
በአገራችን ዋናው እነዚህ አይነት ጉዳዮችን የሚያጸድቀው ሪቪው የሚያደርገው የሌቨር አድሚኒስትሬሽን አማካሪ ቦርድ የሚባለው ወይም ሌቨር አድሚኒስትሬሽን አድቫይዘሪ ቦርድ ነው። የነገር የሚቀርበው ማለት በመጀመሪያ የአማካሪ ቦርድ ወደ ተግባር እንዲገባ ስራ እንዲሰራ እነዚህ አይነት ጉዳዮች አቅጣጫ እንዲሰጥ ከዛ በኋላ ስቴፑን ጠብቆ ቅደም ተከተሉን ጠብቆ ተጠንቶ አቅጣጫ ተሰጥቶ ያ ሂደት አለ። ታቅታላችሁ ኮንቬንሽኖች ዝም ብሎ አይጸድቁም፣ የራሳቸው ስቴፕ አላቸው። እነዛን ተከትሎ ጥቅማቸው፣ ጉዳታቸው፣ የሚያመጡት እድልና የሀገሪቱ ተጨባጭ ሁኔታ ከግንዛቤ ውስጥ ገብቶ ይጸድቃሉ እና እዚህ አማካሪ ቦርድ ላይ እንዲቀርብ የራሳችን ጥረት እናደርጋለን።
የተቋማቸው ዋና ዓላማ ዓለም አቀፍ ስምምነቶች በኢትዮጵያ መንግስት እንዲጸድቁ ግንዛቤ መፍጠርና ከጸደቁም በኋላ መተግበራቸውን መከታተል እንደሆነ አቶ ካሳሁን ፎሎ አውስተው አሁንም መንግስት እነዚህን ስምምነቶች እንዲያጸድቅ ዜጎች ግፊት እንዲያደርጉ ጠይቀዋል።
ይህን የሰብአዊ መብት አካል የሆኑትን ኮንቬንሽኖች እንዲጸድቅ ሁሉም ወገን ግፊት እንዲያደርግ በመንግስት በኩልም ይህን ተቀብሎ ቢፈርሙና ቢያጸድቁ ጥሩ ነው የሚል ሀሳብ አለኝ። አመሰግናለሁ።
በቤት ሰራተኞች ላይ የሚፈጸመው በደል ሊቆም ይገባል የምትለው ስሟን እንዳንጠቅስ የጠየቀችን አስተያየት ሰጪም መንግስትና ህብረተሰቡ በዚህ ላይ ሊሰሩ ይገባል ትላለች።
መንግስት ትኩረት ሰጥቶ ለቤት ሰራተኞች የሚገዛ ህግ ማውጣት ግዴታ አለበት ብዬ አስባለሁ። በተጨማሪ ህብረተሰቡ ደግሞ ይህንን ስራው ስራ ነው፣ የተከበረ ስራ ነው፣ ሙያ ነው። እህቶቻችን በአረብ ሀገር በባህር ወድቀው ከሚቀሩ ከዚሁ ከሀገራችን ላይ እንንከባከባቸው፣ ልጆቻችን ናቸው፣ ነገ የኛ ልጆች የት እንደሚደርሱ አናውቅም ብለው ልክ የራሳቸው ልጆች አስመስለው ተንከባክበው እንዲይዙ ህብረተሰቡን አደራ ማለት እፈልጋለሁ። በተጨማሪ ግን የቤት ሰራተኞች ራሳቸው መብቴ ምንድን ነው ግዴታዬ ምንድን ነው ብለው እንዲሰሩ እፈልጋለሁ።
ከዚህ ቀደምም ኢትዮጵያ ዝቅተኛ የደሞዝ ወለል የሚወስነውን ስምምነት ቁጥር 131 እንድታጸድቅ ጥያቄ እንደቀረበ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣዩ መሰናዷችን ስፖርት ነው። ኤቢሳ ነገሰ ለሶስት ቀናት በስኮትላንድ ግላስኮ ሲካሄድ የቆየውን የዓለም የቤት ውስጥ አትሌቲክስ ሻምፒዮና ባጭሩ ያስቃኘናል።
ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በግላስኮ ሲካሄድ የነበረው በአሜሪካ የበላይነት ተጠናቋል። ኢትዮጵያ ከዓለም አምስተኛ ከአፍሪካ ደግሞ አንደኛ በመሆን ጨርሳለች። በሶስተኛው ቀን ፍጻሜ ውድድር ኢትዮጵያ ሁለት ወርቆችን አግኝታለች፣ በ800 ሜትርና በ1500 ሜትር። ጽጌ ዱጉማ በ800 እንደዚሁም ደግሞ ፍሬወይኒ ኃይሉ በ1500 ለኢትዮጵያ ወርቅ አስገኝታለች።
ምንም ልብ እየመጣ ነው።
በዚሁ በ19ኛው የዓለም የቤተሰብ አትሌቲክስ ሻምፒዮና ላይ አትሌቶችንና እንደዚሁም አሰልጣኞች እና ቲም ሊደሮችን አነጋግረናል። ተከታተሉ። አትሌት ጽጌ ዱጉማ ዛሬ እንግዲህ በግላስኮ በ800 ሜትር ወርቅ ለኢትዮጵያ አስገኝተሻል። እስቲ የነበረውን ሁኔታ ንገሪኝ። እንዴት ምን ተሰማሽ? የመጀመሪያሽ በመሆኑም ደግሞ ያለውን ፊሊንግስ ንገሪኝ።
ዛሬ በጣም ደስ ብሎኛል። የሰራሁት ያህል ዛሬ ምሮታ እግዚአብሔር ይመስገን። ዛሬ መጀመሪያችን ዛሬ መጨረሻ ዝግጅቴ ከዛ ዛሬ ሶስተኛው ፋይናሉ ዛሬ ያገኘው ፋይናሉ ደግሞ እግዚአብሔር ይመስገን የሚያደርግልኝ ነው። በጣም ደስ ብሎኛል። ወደ ሰላሴ ጊዜ አሁን ወጥቻለሁ። ሌሎች ደግሞ ሊተኩ ይችላል ሚኒ ስለወጣ እስከዛ ደግሞ እንጠብቃለን በጉጉት። አመሰግናለሁ። መጀመሪያ ድ ቀኝ ፈጣሪ ነው አመሰግናለሁ። በመቀጠል የውድድር እንደሚያስበን ነው የመጣ ነው። ጓደኞቼም ተጋግዘን ከአንድ እስከ ሶስት እንወጣለን ብለን አስበን የመጣ ነው። ችግር የለውም ብሎ ወርቅ ስለመጣ ደስ ይለኛል።
ስለ ጽጌ አመጣጥ እንደውም ብዙ አታውቅም እና እስቲ አሰለጣጥንን የመጣ ውጤት እንዴት ነው ብለህ ታስባለህ? አጠቃላይ
በጣም የሚገርመው ከጽጌ ውጤት ጀርባ የሀገሩ ወኔ እንደው በ800 አዲስ የመጣች ናት ብሎ ትኩረት አድርጎ እኔንም መርጦ ውጤት አመጣለች ብሎ እዚህ ጋር ድረስ የሸኙ የኢትዮጵያን ሕዝብ ላመሰግን እፈልጋለሁ። የአትሌቲክስ ፌዴሬሽኑ በጣም ከልብ አመሰግናለሁ። በዛ ላይ ትሬዲንግም በሚገባ እኔ በምሰጣት ፕሮግራም ልክ ትሰራለች። የአሰልጣኝም አክባሪ፣ ስራዋን አክባሪ፣ ሰው አክባሪ ናት። በሚገባ ትሬዲንግ ሰርታ ትክክለኛ ሰለች ሳት በየቀኑ ትሬዲንግ አንድ ቀን ሳትፈርድ ነው የምትሰራው። በዛ በጣም ደስ ትላለች። ባህሪዋ፣ ተግባሯ ሁሉ የሚያስደስት ነው።
በቅድሚያ ሁላችንም እንኳን ደስ አለን ለማለት ፈልጋለሁ። ምክንያቱም በተገኘ ውጤት ሁላችንም ደስ ብሎናል። እንግዲህ እንደምታወቀው ይሄ 19ኛው የዓለም ቤት ውስጥ ውድድር ከፍተኛ ፉክክር ሲታይበት የነበረ ነው። እኛም ተዘጋጅተን እንደመጣን ሁሉም ሀገር በጣም በጥንቃቄ ተዘጋጅቶ የመጣበት እና በጣም ድሩም ይሄን የማይባል ድምቀት ነው የነበረው። ድርስ እንደመሆኑ መጠን እንግዲህ እንደ ዓለም አምስተኛ ሆነን ጨርሰናል። እንደ አፍሪካ ደግሞ ቀዳሚ ሀገር ሆነን ጨርሰናል ማለት ነው። የተገኘው ውጤት ቀላል አይደለም። በተጓዳኙ ደግሞ ለሚቀጥለው ዓለም ዋንጫ ለሚቀጥለው ፓሪስ ኦሎምፒክ ራሳችንን በደንብ ተጠንቅቀን እንድንዘጋጅ ያመላከተን ሻምፒዮን ሆነ ማለት ፈልጋለሁ።
ሜዳ ላይ ስትገናኝ ነገሮች እንግዲህ የሚሆኑት የሚታየውና ትናንት በነበረን ነገር ላይ በተለይ ጉዳፍ በተወዳደረችበትና ብር ባገኘችበት ነገር ላይ መጠነኛ የሆነ ቴክኒካል ስህተቶች ትንሽ ዋጋ አስከፍለውናል እንጂ ምናልባት እሱ ላይ ወርቅ እናመጣ ነበር። ወንዶቹ ማክሲመም ኤፈርታቸውን ተጠቅሞ ነገሮችን ማድረግ ችለዋል። ዛሬ ላይ ስንመጣ ግን እጅግ በጣም ደስ የሚል ነበረ። በተለይ ከቴክኒኩ ባለፈ ታክቲኩ ላይ በዛ አድርገው እየሰሩ ሴቶቹ የነበራቸው መቀባበል አንዷ ስታቀርብ አንዷ ከተሉ የነበሩ አትሌቶችን ይይዙበት የነበረውበት ታክቲካል ይሄ በተለይ ከማሰልጠኞች የተሰጣቸው ነገር የመተግበር አቅማቸው እጅግ በጣም ጥሩ ነበር እና ከዚህ ጋር ተያይዞ እንግዲህ የመጣው ውጤት አይተናል። እግዚአብሔር ይመስገን።
ከጽጌ ልጀምር። ከመጀመሪያ ውድድር የመጀመሪያ ወርቅ ካገኘ ነው አትሌት ጽጌ በ400 ሜትር የምትሮጥ ብዙ ዓመት አገር ሞክላ ትሮጥ ነበር በዚህ ፊልድ እና በዚህ ዓመት ነው ወደ 800 ሜትር የመጣችው እና እናውቅ ነበር ወደ 400ም እንድትቀየር ከ400 ወደ 800 እንድትቀየር ከፍተኛ ግፊት አሰልጣኞችና አብሮ ሰፖርት የሚያደርጓት ተባብረው ወደዛ ፊልድ ካስገቧ በኋላ ትልቅ ውጤት እንደምታመጣ በትሬኒንጓ እናውቅ ነበር እና ኢትዮጵያ ላይ ለመጀመሪያ ጊዜ በኢትዮጵያ መሬት ላይ 1:59 በመሮጥ የመጀመሪያ ሰው ነች እና እቺ ልጅ ለኢትዮጵያ ያልተደፈረውን የ800 ሜትር የመጀመሪያ አትሌት እንደምትሆን ተስፋ አድርገን እሷን ለዚህ ውድድር የሚያበቃት ዝግጅት ስናደርግ ነበር እና እግዚአብሔርም ረዳን፣ ተሳካለን። ሚኒማ መጣች፣ ኳሊፋይ ሆነች። ላስት ሞመንት ላይ ነው ኳሊፋይ ያደረገችው። እዚህ መታ ደግሞ የሆነ ነገር እንደምትሰራ ኤክስፔክት አድርገናል። በዛ ፈጣን ሰዓት ነው የሮጠችው። የኦሎምፒክ ሚኒማውንም አሟልታለች እና በዚህ ፊልድ ኢትዮጵያ ለመጀመሪያ ጊዜ ወርቅ መውሰዷ ነው። ቀጣይም ደግሞ ለኦሎምፒክ እንግዲህ ትልቅ ተስፋ ያላትን ልጅ አግኝተናል። እንደ ቲምም እንደ ማኔጅመንትም ደስ ብሎኛል። ቲም ኢትዮጵያንም እንኳን ደስ ያላችሁ ልበል።
ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት እንገናኝ። ጤና ይስጥልኝ።